ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የዛሬ ዕለተ ማክሰኞ መስከረም 24/2015 ዓ.ም የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር ተሆኑ ዘንድ በአክብሮት እንጋብዛለን። ለምሽቱ ከያዝናቸው ዘገባዎች ውስጥ ጥቂቶቹን እናስተዋውቃቸው። የምሽቱ አብይ ጉዳይ የሚሆነው የትምህርት ሚኒስቴር እንግዲህ በቅርቡ በአዲሱ የትምህርት ስርዓት የግብረ ገብ ትምህርትን በድጋሚ ለማስጀመር መወሰኑን አስታውቋል። በዚህ ዙሪያ ደግሞ ባለፈው ሳምንት የጀመርነው ውይይት ማድረጋችን ይታወሳል። ከመምህራን ጋር ውይይት አድርገን ነበር። ዛሬ ከወላጆች ጋር ወላጆች በዚህ ዙሪያ ምን አይነት አስተያየት አላቸው? በዚህ የትምህርት ስርዓት ውስጥ ካለፉ እንዴት ነበረ ያሳለፉት ጊዜ በሚለው ዙሪያ ላይ የምንወያይ ይሆናል። እንዲሁም ደግሞ ከአድማጭና ከተመልካቾች በፌስቡክ ገጻችን ላይ ያገኘናቸውን አስተያየቶችንም እናስደምጣችሁ ይሆናል። በሌላ ርዕስ ደግሞ ሁለንተናዊ ደህንነት ላይ አተኩሮ የሚሰራ ተቋምም ጋብዘናል። በምሽቱ ከነሱም ጋር ቆይታ ይኖረናል። ኤደን ገረመው መሰናዶውን እየመራው፣ ንጉሱ ታምሬ በቅንብሩ፣ አባየው ገበያው በዲጂታሉ፣ ቆንጅታዬ በምሽቱ ዋና አዘጋጅነት፣ ግርማ ደገፋና ሲሳይ አሸናፊ ደግሞ እንዲሁም የቪዲዮንና የምስሉን በመቆጣጠር ኤዲቲንጉን በመቆጣጠር አብረናችሁ እናመሻለን። ሀብታሙ ስዩምም የምሽቱን ዘገባ እንዲሁ በማስተባበር ያግዘናል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ጋቢና ቪ ይጀምራል። እንዲሁም ደግሞ እኔ ኤደን ገረመው ራሴ ሳላስተዋውቅ ዘነጋው። ኤደን ገረመው መሰናዶውን እየመራው አብሬያችሁ ቆያለሁ። በድጋሚ አብራችሁን ሁኑ። ተመልካቾቻችን እንግዲህ ወደ አስተዋወቅናችሁ ውይይት ነው የምናልፈው። የኢትዮጵያ የትምህርት ሚኒስቴር ከአንድ ዓመት በፊት ይፋ ባደረገው በአዲሱ የትምህርት ስርዓት ፍኖተ ካርታ መሰረት በትምህርት ስርዓት ውስጥ አሉ የሚላቸውን ክፍተቶችን ለመሙላት ለውጦች አድርጓል። ከነዚህ ለውጦች መካከል አንዱ ታዲያ የግብረ ገብነት ትምህርት በድጋሚ መጀመሩ ነው። በዚህ ዙሪያ ባለፈው ሳምንት መምህራንን ጋብዘን ውይይት ማድረጋችን ይታወሳል። የዛ ተከታይ ክፍል ነው ዛሬ ደግሞ ይዘንላችሁ የመጣ ነው። በወጣቶችን በማብቃት ዙሪያ ኃላፊነት ያለባቸው ወይም ደግሞ እኩል ኃላፊነት ያለባቸው ወላጆች ናቸው። እንዲሁም ደግሞ ወጣቶችን በቀጣይ የምንጋብዝ ይሆናል። ዛሬ ግን ወላጆችን ጋብዘናል። የጋበዝናቸው ሁለቱም እናቶች ናቸው። እነዚህ እናቶች ደግሞ በተለያየ ሁኔታ ከወጣቶች ጋር በተያያዘ ስራ ላይ የተሰማሩ እናቶች ናቸው። እንግዶቼን አስተዋውቃችኋለሁ። የመጀመሪያው እንግዳይ ለብዙ አስርት ዓመታት በመምህርትነት ሙያ ያገለገሉ እንዲሁም ደግሞ እናት ናቸው። ወይዘሮ አወጣሽ ኦሊ ይሰኛሉ። ወይዘሮ አወጣሽ በስልክ መስመር ላይ እንደሚገኙ ንጉሱ ነግሮኛል። ወይዘሮ አወጣሽ እንደምን አመሹ? እግዚአብሔር ይመስገን። እንግዲህ ጥሪያችንን አክብረው ስለተገኙ እናመሰግናለን። ሁለተኛው እንግዳይ ደግሞ ላስተዋውቅ። ሁለተኛው እንግዳይ ሰዓት ለመሻማት ብዬ ነው ፈጠን ፈጠን የምለው ለውይይታችን እንዲሰፋን። ሁለተኛው እንግዳይ ደግሞ ወይዘሮ እታገኝ ደሳለኝ ይሰኛሉ። በግብረ ሰናይ ተቋም ውስጥ ከወጣቶች ጋር በተያያዘ ስራ ላይ የተሰማሩ እናት ናቸው። ወይዘሮ እታገኝ ጤና ስጥልኝ፣ እንደምን አመሹ? እኛም ደህና አምሽተናል። ሁለታችሁንም ጥሪያችንን አክብራችሁ በዚህ ውይይት ላይ በወጣቶች ጉዳይ ላይ ያገባናል ብላችሁ ጋቢና ቪኦኤ ላይ ስለተገኛችሁ አብዝተን እናመሰግናለን። በቀጥታ ወደ ውይይቴ ነው የማልፈው። ከመምህርት አወጣሽ ነው የምጀምረው። እንግዲህ ከእርስዎ ልጀምር። በአዲሱ የትምህርት ስርዓት መንግስት ባስተዋወቀው የአዲሱ የትምህርት ስርዓት በድጋሚ ከተጀመሩና ከመጡ ትምህርቶች መካከል ግብረ ገብነት ነው። ላለፉት ሁለት አስርት ዓመታት ይሄ ትምህርት ከስርዓተ ትምህርት ውስጥ አልነበረም። እርስዎ ተማሪ በነበሩበት ወቅት ይህንን ትምህርት ተምረውስ ነበር ወይ? ከዛ እንጀምር። ከነበረስ ምን ይመስላል? ምን ጠቃሚ ነገር አግኝተውበት ነበር?
የግብረ ገብ ትምህርት በነበረው ስርዓት ሁኔታ ያለኩበት ጊዜ ነው። ቢሆንም በዛም ሰዓት የነበረው የግብረ ገብ ትምህርት ማህበረሰቡን የሚጠቅም ተማሪውን ስብዕና ቀርጾ ወላጅን የሚያከብር አገር ወዳድ የሆነ ዜጋን የሚቀርጽ እርስ በእርሱም ፍቅርን ያለበሰ ትሁትነትን የነበረው ታላላቆችን የሚያከብር የወደቀን እቃ
ወደ እሱ እናልፋለን። እስቲ ወደ ውይይታችን ከመግባታችን በፊት የእናንተን የተማሪነት ተሞክሮ መስማት ፈልጌ ነው እና የወይዘሮ ታገኘንም ልምድ እንስማ እና ወደዚህኛው ደግሞ ቀጣይ ውይይታችን ናል። ወይዘሮ ታገኝ
በመጀመሪያ ደረጃ
ወይዘሮ ታገኝ ነው
ወላጅናት የወለደህን ወላጅ አክብር። በሁለተኛ ደረጃ አብረህ የሚማረውን ጓደኛህን እንደራስ አድርገህ ውደድ። የወደቀን እቃ ካገኘህ አንስተህ ለሚመለከተው አካል ስጥ። የሌላውን ንብረት አትመኝ። ታላላቆችን በአካባቢህም የሚኖሩ ትላልቅ ሰዎችን አክብር። ታዛሽን የኢትዮጵያ ብሔራዊ ሰንደቅ ዓላማ መቱ ሲጀመር በመንገድን ጣቅሳቅጣ ሰንደቅ ዓላማ እስኪ ሸቅልና እስኪ ወድ ብለ ጠንቀጥነት አሳልፍ። አገር ወዳድ ዜጋ ሁን። ለአገር ዳር ድንበር ዘርቁም በሚመር ነው ተቀርሰን ይወጣል። በመሆኑም በያሰበሪ ደረሰ ከወለዱን ወላጆች በተለየ አስተያየትና አመለካከት አይኖረንም። የአንድ ቤተሰብ ልጅ የአካባቢ ማህበረሰብ ልጅ ነው። ትምህርት መቆረጥ የለ፣ ለጊዜ ማቋረጥ የለ። መምህራንን እየሳደን ቀርቶ ከርቀትመቶ አቋርጠው የሚሄዱ ከሆነ ቁርን መንገድ ላይ አቁምን ነው የምናሳልቃቸው።
አመሰግናለሁ ወይዘሮ እታገኝ። ትንሽ እንግዲህ ማስቸግሮት የድምጽ ጥራት ስላለ እየተንቀሳቀሱ ቢሞክሩልን ደስ ይለኛል። ከዛ ወደ ወይዘሮ አወጣሽ መምህር ታወጣሽ ደግሞ ልመለስ። እንግዲህ እርስዎ ከሚያስተምሯቸው የትምህርት ክፍሉ አይነቶች አይነቱ የስነ ዜጋ ትምህርትም ያስተምራሉ? አይሰማም?
አይሰማኝም።
የስነ ዜጋ ወይዘሮ አወጣሽ? አዎ፣ ቆይ አንድ ጊዜ። እኔ የስነ ዜጋ ትምህርት መምህርት ኖት እና የጋራ እሴት ሲባል የስነ ምግባር የትውልድ ክፍተት ሲባል ምን ማለት ነው?
መጀመሪያ ከግብረ ገብነት ነው የሚጀምረው። ምክንያቱም ግብረ ገብነት ሳስታውቀው ማለት መጀመሪያ ፈጣሪን መፍራት ነው የሚለው ሲጀምር ፈጣሪን መስራት ደግሞ ያው እንግዲህ በአስሩ ቃላተ ወንጌል ታውቋቸው አላችሁ። አስሩ ቃላተ ወንጌል ምንድን ናቸው? ያው ወይዘሮ አወጣሽ በአንድም በሌላ መልኩ ሲጠቅሷቸው የነበሩ ነገሮች ናቸው። እነዛ ደግሞ ከእግዚአብሔር ጋር አያይዞ ነው ትምህርት የሚሰጠው የነበረው። ስለዚህ ይህ የህይወት ስንቅ ነው፣ የህይወት መስመር ነው፣ አብሮ የመኖር ዘዴ ነው፣ የመረዳዳት ብዝን ነው፣ የመከባበር መሰረት ነው፣ የመዋደድ ምስጢር። ይሄ ደግሞ ቤተሰብን፣ ጓደኛን፣ ሀገርን መውደድ ያካትታል። ይህ ደግሞ ንቁ የሆነ ራሱን የሚጠብቅ አገሩን የሚጠብቅ ክብሩን የሚጠብቅ ራሱን አክብሮ ሌላውን የሚያከብር ሰው እኮ ራሱ ይከበራል አይደል እንዴ? በጣም ነው የሚከበረው። እኔ ከበደን ወይም አስቴርን ወይም ኤልሳን ባከበርኩ ቁጥር ኤልሳ የምትሰጠኝ ነገር ከፍ ያለ የሆነ ነው የመጣ እና ይሄ ግብረ ገብነት ወይዘሮ አወጣሽ እንዳለችው ቲቸር መምህር አወጣሽ እንዳለችው ባንዲራ ላይ ማንም አይናገርም። ሩቅ ሆኖ ካየ ባንዲራ ሲሰቀል ቆሞ ነው የሚያከብረው እንጂ አይንቀሳቀስም። ይህ ደግሞ የሀገር ክብር፣ እነኛ የወደቁ ጀግኖች የእነሱ ክብር። እኔ በሰሞኑ ወይዘሮ ይቅርታ አድርጉልኝና ክብርት ፕሬዚደንት ሳህለወርቅ ወርድ ያደረጉት ይሄ የማን ውጤት ነው? ያልገዛም በይኝ የኛ ያለፉት ወገኖቻችን የከፈሉት መስዋዕትነት የአገሪቱ ግብረ ገብነት የወለደው ክብር ነው። እና እንዲህ ነበረ ግብረ ገብነት ትምህርት ማለት እንደዛ ነበርና እስኪ ሌላ ሰው ልናገር።
እስቲ አያይዘው በዛው ይንገሩኝ ወይዘሮ ታገኝ። እንግዲህ ባለፉት ጥቂት ዓመታት ትምህርቱ በመቋረጡ የትውልድ ስነ ምግባር ክፍተቶች አሉ እየተባለ ትውልዱ ሲወቀስ ቆይቷል እና ምንድን ናቸው እነዚህ የታዩ ክፍተቶች?
ስናያቸው መጀመሪያ ሙስና የሚባል አይደለም፣ ጸረ ሙስና ሙስና የሚባል ሰምተን አናውቅም ነበረ። ይሄ ምንድን ነው? የጋፕ ነው። ይሄ ስነ ምግባርና ስነ ዜጋ ለምን ተሰጠ አይደለም ሲጀመር ፖለቲከኛና ሲቪል ሶሳይቲ መለየት አለበት። በቃ እኔ ሲቪል ነኝ አይደል እንዴ? በቃ ሲቪል ነኝ፣ በሲቪል ስርዓት መሄድ አለብን። ፖለቲከኛው ደግሞ በፖለቲከኛው ስርዓት መሄድ አለበት። አንድ ልምድ ላካፍላችሁ። ጓደኛዬ ልጇን ትምህርት ቤት ትልካለች፣ ስነ ዜጋ ይማራል። ይማርና ለሙዬ ዛሬ እንግዲህ እኔ የፈለገኝን ምግብ የማዘዝ መብት አለኝ ይላታል። እንዴት የስነ ምግባር መምህሬ አስተምራኛለች። ቀላል ይመስላችኋል? በጣም ነው እናትየዋ የተነገደች። እኔ ሽሮ ባገኝ ሽሮ፣ ክክ ባገኝ ክክ፣ ባይኖረኝ በበርበሬ ቋጥር የመስደድ መብት አለኝ። ኢኮኖሚ እኔ ነው የማውቀው ብላ የተከራከረች እና ታውቃለች። እና ሞር መብትን የማየት ግለኝነት፣ ራስን የመውደድ መብት ላይ ማተኮር
ከመብት ኃላፊነትን ሳይወጡ መብትን ብቻ መፈለግ ማለት ነው።
ቤተሰብ አሁን እኮ የቤተሰብና የወላጅና የልጅ ግንኙነት እኮ በጣም አስፈሪ ደረጃ ላይ ነው ያለ። በጣም አስፈሪ እናትና ልጅ፣ አባትና ልጅ፣ እህትና ወንድም የሚገፋፋበት ምክንያቱም ይሄ ግለኝነቱ፣ ህብረቱ፣ መተባበሩ፣ አንዱ ለሌላው ቅድሚያ መስጠቱ ሳይሆን አሁን የሚታየው ምንድን ነው? ለዚህ ትምህርት ላይ እኔ እንዳየሁት ከሆነ ማለት ነው አሁን ጀነሬሽኑንም እንደምታየው በቃ ለራስ እናት እኛ እኮ ድሮ ሰው ትልቅ ሰው ሲያልፍ እኮ ቆመን ነው የምናሳልፈው። በቃ እንቆማለን። ክብር ነው በትልቅ ሰው ክብር ነው፣ ለአባቶች ክብር ነው፣ ለእናቶች ክብር ነው፣ ለታላላቆች ክብር ነው። ስለዚህ ይሄ ነገር የለም። እና
እነዚህ ነበሩ ክፍተቶች።
ቶሎ መክበር፣ ቶሎ ለኮሚኒቲ የሚጠቅመውን ስራ ከመስራት ፐርሰናል የሆነ ነገር ሰብስቦ አገርን የመጣል ከዛ ማለት የሆነ ቀለልኛ አስተሳሰብ ምናምን ትልቅ የመሆን ራዕይ ሳይሆን የቀለልኛ አስተሳሰብ በቃ መንደርተኛ ነው።
እስቲ ወደ ወይዘሮ አወጣሽ እዚህ ሌላ ቁሞትና ወይዘሮ ታገኝ ለወይዘሮ አወጣሽ ስልካቸው ተቋርጦ ስለቆየ ደግሞ ለእሳቸው እድል እንስጥ። እሳቸው እንግዲህ ወይዘሮ አወጣሽ መምህርት ናቸው፣ የስነ ዜጋ መምህርም ነበሩ፣ አሁንም በዛም ያስተምራሉ። እና እስቲ የስነ ዜጋ ትምህርቱ የነበረበት ክፍተት ምንድን ነው? አሁን ይሄ የስነ ምግባር ድጋሜ የተቋረጠ ይመስለኛል ይሄ የስልክ ጥሪ ወይዘሮ አጣሽ አሉ?
ይስማኛል።
አሉ ወይዘሮ አጣሽ? እሺ እሺ። ወይዘሮ ታገኝ ስልክ ነው የተቋረጠው፣ መልሰን እንሞክራለን። እስከዛው ጥያቄው ለርሶ ስለሆነ በስነ ዜጋ መምህርነቶ ያዩዋቸው ክፍተቶች ምን ነበሩ? የስነ ምግባር ትምህርቶች ባለመካተታቸው።
ኦኬ። የስነ ዜጋ መምህር እንደመሆኔ ያየሁት ነገር የስነ ዜጋ መጽሐፍ ሙሉ በሙሉ በግብረ ገባዊ እሴት እየተጠቃለለ አልነበረም። አስታውሳለሁ 2007 ዓ.ም ላይ የሆነ ማንዋል ግብረ ገባዊ እሴት የሚል ማንዋል 12ኛ እሴት ተጨምሮ መጣ። ያም መጽሐፍ የለው በማንዋል ደረጃ ነው። ሆኖም ግን ግብረ የስነ ዜጋ ትምህርት እኔ የገዢውን መደብ የሚያንጸባርቅ ነው። ፍትህ የሚል አለ። አሁን ፍትህ፣ ስለ ፍትህ ጉዳይ ስናስተምር መጽሐፍ ላይ ያለውና ውጭ የሚታየው ነገር ክፍተት ነው። በተማሪው ዘንድ ሁሌ ጥያቄ፣ ጭቅጭቅ። መጽሐፉ እንዲህ ያወራል፣ በተግባር ግን እንደዚህ አይነት ነገር የለም። ለምሳሌ ስለ አካባቢ ጥበቃን በተመለከተ በፖሊሶች ዙሪያ ያለውን ነገር መጽሐፍ ላይ አለ። የመጽሐፉና መሬት ላይ ጠብ ያለው ነገር ግን ምንም የሚገናኝ ነገር አይደለም። በቃ ምንም አይገናኝም። ያው የነበረውን ስርዓት የሚያስጠብቅ ለስርዓቱ የሆነ ነው። በዚህ ዙሪያ እኛ መቼም ነባር መምህራን ስለነበርን፣ አንጋፋ መምህራን ስለነበርን እግረ መንገድን ተማሪውን ለመቅረጽ እንኳ እኛ ስናልፍ በትምህርት ቤታችን ችግኝ ተክለን ቆስጣ፣ ካሮት አዘጋጅተን ተክለን ለድሀ ልጆች ደብተር እስክሪብቶ እንዲገዛ እናደርግ ነበር። በአሁኑ ሰዓት ደግሞ አይደለም ካሮትና ጥቅል ጎመን ከትምህርት ቤት ግቢ መትከል ቀርቶ ለተማሪዎች የሚሰጣቸውን ኤንጂኦ እንኳ የሽንት ቤት ሰርቶ ቢሰራ በነገ ቆርቆሮን ነቅሎ ሂዶ መሸጥ፣ ብረት እየቆረጡ ሂዶ መሸጥ፣ ክፍል ውስጥ አለመማር፣ መምህርን መሳደብ፣ መደባደብ፣ ከውጭ ከአጥር ውጭ ይቀመጡና ሲያገኙ መስረቅ፣ አለበዛ ረፊ አግዳሚውን መዝለፍ፣ ሌላ ምንም። እኔ በአሁኑ ሰዓት ላይ እኔ ተማሪው በግብረገብ ሴት በዚህ ቅርብ ሰዓት ላይ ተቀርጾ ወጥቷል። ውሸት ነው። ምንም ነገር የለም። መሬት ላይ ጠብ የሚል ነገር የለም።
ያው ውይይታችንን እየፈጸምን ነው። ሰዓታችን በጣም ሄደብን። ግን አስተያየት የሰጡ ሰዎች ነበሩ። የእነሱን ሰምተን እንመለስና ስናጠቃልል ምን ቢደረግ መልካም ነው የሚለውን ሁለታችሁን ምክር ሀሳባችሁን ሰጥታችሁ እንጨርሳለን። አስተያየት ሰጪዎቹ እንስማ።
ያዘው ገና ነው። ምን ግብረ ገብነት በመጨመሩ ጉዳይ ምን ይጨመር የሚለውን ሳይሆን መጨመሩ እንደ አሪፍ ነው ብዬ ነው የምወስደው። ለምን ቢባል አንድ ተማሪ ግብረ ገብነትን ሳይማር ወደ ስራ ከገባ ግብረ ገብ ምን እንደሆነ ሳያውቅ ነው ወደ ስራ የሚገባ ማለት ነው። አሁን ግብረ ገብነት ስራ ላይ ግምገማ ላይ ምን በጣም ሳስፈለጊ ስለሆነ አሁን አንድ የሚማሩ ተማሪዎች የሚያውቁት የአንድ አካባቢ ባህል፣ የአንድ አካባቢ ቋንቋና የአንድ አካባቢ ብሄድ ግብረ ገብነት ማለት ሁሉንም ሃይማኖትን መሰረት ያደረገ ቋንቋውን ብሄሩን እኩል አድርጎ ስለሚያስተምር ጥሩ ነው ብዬ ነው የምወስደው ነው።
እንግዲህ የሰማነው ሁለት አስተያየት ሰጪዎች ፌስቡክ ላይ ስልካቸውን ትተውልን ነበረ። ከእነሱ መካከል ነው አስተያየት ሰጪዎቻቸውን ተሳታፊዎቹ እናመሰግናለን። ሌሎችም ስልክ አስቀምጠውልን ያጣናቸው ሰዎች አሉ። አሁን የሁለተኛውን አስተያየት ሰጪ ሰምተን እንመለስ።
አሁ ማጥባብ ነው የምባለው ከምስራቅ ጎጃም። እኔ አስተያየት መስጠት ያፈለኩ ግብረገብ ትምህርት አሁን ቢሰጥ መሆኑ ሰምተናል እና አሁን መንግስት ማድረግ ያለበት መጽሐፉን ይህ ቻርልስ ዳርዊን ፍልስፍና አጥፍቶ የሰውነት ክብርን በሚገልጽ መንገድ ሰውን ባሪያ ባንሳል የተፈጠረ ነው ብሎ መንግስት ለህዝቡ ማስተማር አለበት እንጂ ሰው ከዝንጀሮ መሰል እንስሳት ነው መጣ ተብሎ ለህዝብ ትርክ ተነግሮ የሰው ክብር ስለማይገባው አሁንም ግብረ ገብ ትምህርት ዝም ብሎ በመጽሐፍ ብቻ ይሆናል ብዬ አስባለሁ።
እንግዲህ አስተያየት ሰጪዎቻችንን እናመሰግናለን። የመጨረሻ ጥያቄ ነው የማስተላልፈው። ወይዘሮ እታገኝ ተመልሰዋል። እንደው አንዳንድ ደቂቃ ጠራ ጠራ አድርጋችሁ ብትመልሱልኝ ነው። በቀጣይ ምን መደረግ አለበት ትላላችሁ? በተለይ ትምህርቱ ከትምህርትነት ባለፈ ተግባራዊ እንዲሆን ምን ይደረግ በሚለው ላይ ወይዘሮ እታገኝ እርሱ አስተያየት ይስጡልኝ። አንድ ደቂቃ ወይዘሮ እታገኝ።
መሪያ ከወላጆች ነው ከቤተሰብ ነው የሚጀምረው። ምክንያቱም የመጀመሪያው ኢንስቲትዩሽን ወይም የመጀመሪያው ተቋም ለልጆች ቤተሰብ ነው። ቤተሰብ በተቻለው መጠን ልጆቹን ስነ ምግባር ይዘው አንዳንዱ ልጆቹን ማሞላቀቅ ስልጣኔ የሚመስለው ወላጅ አለ። መሰልጠን ማለት ግን ልጆችን ጠንካራና ብርቱ ሆነው እንዲያድጉ ማድረግ እንጂ ሌግዘሪቲ ሆነ ወይም የተሞላቀቀ ህይወት መኖር አይደለም እና ራሳቸውን እንዲያውቁ፣ ሀገራቸውን እንዲያውቁ፣ አካባቢያቸውን እንዲያውቁ ሊያደርጉ ይገባል ማለት ነው። ሌላው ትምህርት ቤት፣ ትምህርት ቤት ማለት ደግሞ ሁለተኛ ወላጅ ማለት ነው። ሁለተኛ ወላጅ እንደውም ትልቅ በአእምሮ የሚቀርጽ ወላጅ ነው። እነዚህ ትምህርት ቤት ሰዎች ተማሪዎችን በአግባቡ እና በግብረ ገብነት ሰው ዲግሪ ማስተር ፒኤችዲ ብትሉ ተስፋ የለውም። እውነት ነው የምነግራቸው። ለምን የሰው ልጅ ሰውነት ሰው መሆን ነው። መጀመሪያ ሰው ሆኖ ሲገኝ ነው እነዚህ ሁሉ ጥቅም የሚኖራቸው። ምንም ይሆን ምንም ይሆን ሰውነት ከሌለ፣ ሰው እንደ ሰው ካልኖረ ተስፋ ስለሌለው
አመሰግናለሁ ወይዘሮ ታገኝ፣ ጥሩ አድርገውን የቆረጡት የገለጹት ላቋርጦት ነው።
ለመምህራን ክብር ቢሰጣቸው
ላቋርጦት ነው። ወይዘሮ ታገኝ ከይቅርታ ጋር ወይዘሮ መምህር ታወጣሽ፣ እርሱም እንዲሁ በአንድ ደቂቃ ውስጥ አጠር አድርገው እስቲ ይንገሩን። ከሰዓት ጋር እየተሻማን ስለሆነ ነው።
ከአካባቢያችን ልጆችን በመገሰጽ በማስተማር ጠቃሚነትን በማስረዳት አንድነትን ለአንድነት እንድንቆም የወላጅ የአካባቢ ማህበረሰብ የመምህራንና የባለድርሻ አካላት ከፍተኛ ሚና ሊጫወት ይገባል ነው የምልን። የበቃ ይሄ የሁላችንም ነው። የገሌ የገሌ ተብሎ የሚገፋ ነገር ስላልሆነ ማንኛውም ማህበረሰብ በቤቱ ልጅን ማነጽ አለበት። ትምህርት ቤት መምህራን ተማሪዎችን ማነጽ አለባቸው። ማንኛውም የመንግስት አካል ይሄ ግብረ ገባዊ እሴት እንዲሰርቅ መልካም ስብዕናን ተላብሶ አገር ወዳድ ዜጋን እንዲመጣ ይሄ በብሔር የመከፋፈል በዘርነት የመከፋፈል ከአሁኑ በኋላ እንዲቆም ሁሉም ባለድርሻ አካል የበኩሉን አስተዋጽኦ ማድረግ አለበት።
አመሰግናለሁ። እጅግ አብዝቼ ነው እንግዶቼ የማመሰግነው። ከሰዓት ጋር የተሻማው ስለሆነ ነው። በቀጣይ የምንጋብዛችሁ ይሆናል። በድጋሚ ወደ ተከታይ ዘገባ ነው የምናልፈው።
አመሰግናለሁ።
ወደ ዘገባዎቻችን እንሻገራለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። በመቀጠል ደግሞ የምናስተዋውቃችሁ አንድ ለየት ያለ ተቋም አለ። ሀብታሙ ስዩ።
ኤፍሬም ብርሃኑ እባላለሁ። የድርጅቱ ስራ አስኪያጅ ነኝ።
ታለንት ዩዝ አሶሲሽን የተሰኘው ተቋም መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምን ነበሩ?
እንግዲህ የተቋቋመው በ1996 ዓመተ ምህረት ነው በኢትዮጵያን አቆጣጠር። በዛ ጊዜ እንግዲህ ትልቅ ችግር የነበረው ከዚህ ኤች አይ ቪ ኤድስ ጋር ተያይዞ ትልቅ በሀገር አቀፍ ደረጃ ብዙ እንቅስቃሴ ይካሄድ ነበረ። እኛም እንግዲህ በአንድም በሌላ ምክንያት ተጎጂ በመሆናችን ምክንያት ነው ይህንን ድርጅት እንድናቋቁም ምክንያት የሆነን። እንግዲህ ከዛ ጊዜ ጀምሮ እስካሁን እንግዲህ የተለያዩ ወጣት ተኮር የሆኑ ፕሮግራሞችን እንግዲህ ተግባራዊ እያደረግን እንገኛለን።
ማህበሩ የአፍላ ወጣቶችና ወጣቶችን ጤንነትና ደህንነት የሚያስጠብቁ ተግባራትን በመፈጸም በመልካም ሁኔታ የሚያድጉበትን እድል መፍጠር አንደኛ ዓላማው እንደሆነ ሰምተናል። ይሄንን ዓላማ ለማስፈጸም እስካሁን ድረስ በምን በምን ጉዳዮች ላይ ተንቀሳቅሳችኋል?
በየጊዜው ያው የሚወጡ የመንግስት ፖሊሲዎች፣ የትኩረት አቅጣጫዎች እንደዚሁም ደግሞ ባለማቀር የሚወጡ የልማት እቅዶችን ላይ ተመርኩዘን በየጊዜው የምንሰራባቸው የልማት መስኮች እንለያለን። ስለዚህ በዋናነት አሁን እያተኮርን ያለ ነው አንደኛው ቅድም እንደተጠቀሰው የአፍላ ወጣቶችና የወጣቶች ስነ ተዋልዶ ጤና ላይ ሰፊ ስራዎች እንሰራለን። ያው ቅድም እንደገለጽኩት የኤች አይ ቪ ኤድስን መከላከል ላይ ተኮር ስራዎች ስንሰራ ስለጀመረን ያ ለብቻው ቻሪቲ ላይ ተኩረን የምንሰራው ነገር ብዙ ውጤት እያመጣ አይደለም እና በስፋት የዚህ ስነ ተዋልዶ ጤና የተያዙ ጉዳዮችንም ተደራሽ ማድረግ ያስፈልጋል የሚል ሀሳብ ከዛ ጊዜ ጀምሮ ሰፋፊ እንቅስቃሴዎች የምናደርግበት ነው። አሁን አንዱ እሱ የምንሰራበት ዘርፍ ነው። ሌላው ወጣቶች ስራ አጥነት መቀነስ ላይ ያተኮሩ እንደዚሁ የተለያዩ ተግባራቶችን እንሰራለን። ሶስተኛው ደግሞ የተለያዩ ፖሊሲዎች፣ ፕሮግራሞች በሀገር አቀፍ ደረጃ በመንግስት በሚቀረጹበት ጊዜ ወጣቶች ከዛ ነገር ተጠቃሚ እንዲሆኑ ወይም ደግሞ ለወጣቶች ተብሎ የሚሰሩ የተለያዩ እቅዶች እና ፖሊሲዎች ላይ ወጣቶች ራሳቸው እንዲሳተፉ ለማድረግ የሚያስችሉ ሰፋፊ ስራዎች እንሰራለን። አራተኛው በተለይ ወጣት ሴቶች ላይ እያተኮሩ የማብቃት ስራዎች እንሰራለን። አንደኛው በተለይ ትምህርት በተለያየ መንገድ የሚያቋርጡ ልጃገረድ ሴቶች ትምህርታቸውን እንዲቀጥሉ ለማድረግ የሚያስችሉ ስራዎች እንሰራለን። እንደሚታወቀው በተለይ ከዚህ ከጎጂ ልማዳዊ ድርጊቶች ያለ እድሜ ጋብቻ ጋር በተያያዘ ብዙ ልጃገረዶች ትምህርታቸውን ያቋርጣሉ እና ያ እንዳይሆን ለማድረግ የሚያስችሉ ሰፋፊ ስራዎች እንሰራለን። በዚሁ ደግሞ የገቢ ማስገኛ ፕሮግራሞች ቢኖሩ እና ወጣት ሴቶችም እንደዚሁ ደግሞ ያቁም አገልግሎቻ ሰፋፊ ስራዎች እንሰራለን። እነዚህ ነገሮች ላይ ነው በዋናነት የምናተኩረው።
ቀደም ብለው ጠቅላላ አድርገው እንደነገሩን በተዋልዶ ጤና፣ በወጣቶች ተሳትፎ፣ በስርዓተ ጾታ ጉዳዮች ላይ እንቅስቃሴ ታደርጋላችሁ። በእነዚህ መርሃ ግብሮች ውስጥ ተሳታፊ የሚሆኑ አፍላ ወጣቶችን እንዴት ነው የምታገኟቸው? የእስካሁኑ እንቅስቃሴያችሁን ውጤት ስትመዝኑትስ ምን ይመስላል?
ጥሩ ጥያቄ ነው። እንግዲህ ከወጣቶች ጋር በተለያየ መንገድ ነው የምንገናኘው። አንደኛው የትኩረት አቅጣጫችን ትምህርት ቤቶች ናቸው። ከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ እነዚህም ዩኒቨርሲቲዎች አንዱ እንቅስቃሴ የምናደርግባቸው ናቸው። ከዛ ባሻገር ደግሞ ከትምህርት ቤት ውጭም ያሉ በወጣቶች ፍላጎቶች የተመሰረቱ በርካታ ክበባቶች እና ማህበራቶች ያሉ ወጣቶች የሚያቋቁሟቸው እነሱም እንደዚሁ አንዱ ወጣቶች የምናገኝባቸው ድረኮች ናቸው። ከዛ ባሻገር እንግዲህ በየተለያየ ጊዜ በምናደርጋቸው እንቅስቃሴዎች ውስጥ የሚሳተፉ ወጣቶች አሉ። እነሱም እንደዚሁ በዛ አይነት መንገድም እንደዚሁ ወጣቶችን እናገኛለን። የተለያዩ እንደዚህ ፕሮግራሞች በማድረግ ደግሞ ስለ ድርጅታችን በማስተዋወቅ በርካታ ወጣቶች እዛ መጥተው እንዲሳተፉ ለማድረግ የሚያስችሉ ሰፋፊ ማስታወቂያ ስራዎችን እንሰራለን። በመደበኛው ሚዲያም እንደዚሁ ደግሞ አሁን ባለው በማህበራዊ ሚዲያ በኩልም በርካታ ወጣቶች ፕሮግራሞቻችን ላይ ተሳታፊ እንዲሆኑ አድርገን እንሰራለን። በዚህ አይነት መንገድ ነው ወጣቶችን የምናገኘው።
እንግዲህ ይሄ የእናንተ ስራ የመጪውን ትውልድ ህይወትም የሚቀይር ጉዳይ መሆኑ በመልካምነቱ ይነሳል። በዛው ልክ ደግሞ የራሱ ፈተናዎችና ተግዳሮቶቹ ይኖሩታል ብዬ ገምታለሁ። በእስካሁን ሂደታችሁ ውስጥ ከአፍላ ወጣቶች እንዲሁም ከወጣቶች ጋር በተገናኙ በምታደርጓቸው እንቅስቃሴዎች ውስጥ የገጠሟችሁ ፈተናዎች ምንድን ነበሩ?
እንግዲህ አንደኛው በእኛም እንግዲህ ስንጀምር ቅድም እንደጠቀስኩት ኤችአይቪ ኤድስ ላይ ነው የምንሰራው እና የነበረው በብዛት እንደ አንድ ችግር የምናየው የነበረው ምንድን ነው ለወጣቶች የሚሰጠው ግምት በጣም አናሳና ዝቅተኛ መሆን፣ በተለይ ደግሞ በማህበረሰብም እንግዲህ ያለው አመለካከት አለ አይደለም፣ ያው አፍላ ወጣቶች ታዳጊዎች ወይም ወጣቶች አያውቁም የሚል አስተሳሰብ አለ። ያ እንግዲህ ወጣቶች በተለይ በፖሊሲ ፕሮግራም እቅድ ዝግጅት ላይ እንዳይሳተፉ በኋላም ደግሞ እነዚህ እቅዶች የሚዘጋጁበት ጊዜ ብዙ ውጤታማ እንዳይሆኑ ያደርጋል ያልኩት ቅድም አንዱ እንግዲህ እሱ ነው እና ያንን ለመቀየር እንግዲህ ሰፋፊ ስራዎች ስንሰራ ቆይተናል። ድርጅታችን በተቋቋመ ከሁለት አመት ሶስት አመት በኋላ ብዙ የቻሬቲስ ላይ በሀገር አቀፍ ደረጃ የሚተገበሩ ሰፋፊ ፕሮግራሞች ነበሩ። ግን እንደዛም ለዚህ በተለይ በወጣቶች ተደራጅቶ ለሚሰሩ በማህበራት በክበባት እንደሚሰሩ ወጣቶች ጥረቶች ብዙም ድጋፍ አይደረግም ነበርና ምንድን ነው ያ ምክንያቱ የሚል ሰፊ ጥናት አድርገን በዛ ላይ ሰፊ ውይይቶች አድርገን ነበር። እንዲያውም በኋላ እስከ ተወካዮች ምክር ቤት አባላትንም ማሳተፍ የደረሰ ሰፊ ውይይት እንትኖች አድርገን ነበር እና እሱ ብዙ ለስራ እንቅስቃሴዎቻችን ተግዳሮት መሆኑን እንመለከታለን። በእርግጥ አሁን የተሻሻለ መጥቷል ለማለት ይቻላል፣ በቂ ነው ባይባልም ምክንያቱም በተለይ የኢትዮጵያም አፍሪካን ተጨባጭ ሁኔታ በምንመለከትበት ጊዜ እድሜያቸው ከሰላሳ አመት ወይም ሰላሳ አምስት አመት በታች የሚሆነ የህብረተሰብ ክፍል ከሰባ ከመቶ በላይ ነው። አሁን በኢትዮጵያ ተጨባጭ ሁኔታ ወጣ
ተመልካቾቻችን፣ የማክሰኞ ምሽት የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ እዚህ ላይ ተጠናቀቀ። የሀብታሙ ስዩምና የእንግዳችንን ቆይታ በፌስቡክ ገጻችን ቪ አምሃሪክ ላይ እንዲሁም ደግሞ ዌብሳይታችን ላይ ልታገኙት ትችላላችሁ። ስናስተናግዳችሁ ያምሽነው ኤደን ገረመው መሰናዶን የመራው፣ ንጉሱ ታምሬ በምስልና ድምጽ ምህንድስናው፣ ቆንጅት ታዬ በምሽቱ ዋና አዘጋጅነት፣ አባየው ገበያ በዌብና ዲጂታል ኤዲቲንግ፣ እንዲሁም ደግሞ ሲሳይ አሸናፊና ግርማ ደገፋ በምስል ኤዲቲንግ አብረናችሁ ነበርን። ከሌሎች የመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን እንሰናበታችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያማሃሪክ ላይ አድርሱን። ለጋቢና ቪ እያላችሁ ሰላም ጤና ስጥልን፣ ደህና ደሩ።